እንደምናመሻችሁ የጋቢና ቪ አድማጮች የዕለተ ማክሰኞ መስከረም 10 2015 ዓመተ ምህረት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም እንደተለመደው ለወጣቶች ያዝናናሉ ያስተምራሉ ያላችሁን መሰናዶች አዘጋጅተናል። ከነዚህ መካከል ጥቂቶቹን እናሰማችሁ።
ይፈጠ ነበርው የሰላሳባይ ነው ከመልስና ግዴታችንን በፊት አናቆም ነበር ስራላውቀው ነው ይወስደናል ካው የብዙ ሰው መልስን ሲገፋ ነበርው እና ቢያንስ ታዲያ ስንጫና በኋላ እኛ ጋራፋችን አውቀን የሌሎች የራሳችንን ማስተበቀን የልጆችን ማስተበቀን እንድንችል አድርጎናል ማለት ነው።
የሰማችሁ ተማሪ ሳምበል ነጋሽ ይባላል። በየካቲት 23 ትምህርት ቤት የ12ኛ ክፍል ተማሪ ሲሆን በቅርቡ ለአዲሱ ትውልድ የተሰጠ የሰባዊ መብት ተሟጋቾች ስልጠና ላይ ተሳታፊ ነበር። በዚህ ዙሪያ ዘገባለን።
ምንሽቃው ወለጋ አካባቢ ሊሞ ወረዳ አሮ ሊሞ አካባቢ ምንጂው ተማሪዎች ትምርታቸውን ጨርሰዋል አጠናቀዋል ግን ፈተና ሄደው ሊፈተኑ ሲሉ እንዳይሄዱ ተደርጓልና ለነዚህ የሁለተኛ ፕላን ቢ ፕሮግራም ተይዞላቸው ልክ ትምርታቸውን ሲጨርሱ ከነዚህ ጋር እንደሚፈተኑ ፕሮግራሙ ተይዞ ነው ያለው ማለት ነው።
አሁን ደግሞ የሰማችሁት የኦሮሚያ ትምህርት ቢሮ አማካሪ ሆኑትን አቶ ኤፍሬም ተሰማን ነው። የ2015 ዓመተ ምህረት የትምህርት ዘመን መጀመሩን አስመልክቶ በኦሮሚያ ክልል ያለው የትምህርት አጀማመር ሁኔታ ምን ይመስላል ከሚለው ፕሮግራም የተቀነጨበ ነው። እነዚህና ሌሎች ፕሮግራሞች በምሽቱ መሰናዷችን ተካተዋል። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ አብረውን ያመሻሉ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። አሁን ቀዳሚ ወደሚሆነው የመጀመሪያው መሰናዷችን ነው የምናልፈው። መብቶችና ዲሞክራሲ ድጋፍ ማዕከል ተቋም ወይም ካርድ ባሳለፍነው ሳምንት በአዲስ አበባ ሲሰጥ የቆየውን የአዲሱ ትውልድ የሰባዊ መብቶች ተሟጋቾች ስልጠና አጠናቋል። ስልጠናው ለ10 ተከታታይ ሳምንታት የተካሄደ ሲሆን ከተለያዩ በአዲስ አበባ ከሚገኙ ሁለተኛ ደረጃ ትምህርት ቤቶች የተውጣጡ 175 ተማሪዎች ወስደውታል። ይህ ስልጠናም ዘንድሮ ለሁለተኛ ጊዜ ተካሄደ መሆኑን ተቃውሞ አስተውቋል። ኤደን ገረመው ከካርድ ድርጅት የፕሮጀክት ስራ አስኪያጅ ሆኑትን አቶ መንግስቱ አሳፋንና ስልጠናውን የወሰዱትን ተማሪዎች አነጋግራ ተከታዩን አሰናድታለች።
መሰረታዊ ሰብአዊ መብት በህይወት የመኖር ከባርነትና ከስቃይ ነጻ መሆን ሐሳብን በነጻነት መግለጽ በነጻነት የመንቀሳቀስ የመስራትና የመማር እንዲሁም ሀብት ንብረትን የማፍራት መብቶችን ያጠቃልላል። ይሁን እንጂ እነዚህ መሰረታዊ መብቶች ኢትዮጵያ ውስጥ በተለያዩ ጊዜያትና አጋጣሚዎች ይጣሳሉ። ይህ አንድም በጨቋኝና አምባገነን ስርዓት ሌላ ጊዜም መብትና ግዴታውን በማያውቅና በተገቢ ሁኔታ በማይወጣ ዜጋ ምክንያት ሊከሰት ይችላል። ይህን ችግር በዘላቂነት ለመቅረፍ የስነ ዜጋ ትምህርት በአገር አቀፍ ደረጃ መሰጠት ከጀመረ ከ10 ዓመት በላይ ቢቆጠርም አሁንም ድረስ ግን የስነ ዜጋና የመሰረታዊ የሰብአዊ መብት ዕውቀት ክፍተት እንዳለ ባለሙያዎች ይናገራሉ። በዚህ ዙሪያ የሚንቀሳቀሰው የመብቶችና ዴሞክራሲ እድገት ማዕከል ካርድ ክረምቱን ከተለያዩ ከአዲስ አበባ የሁለተኛ ደረጃ ትምህርት ቤቶች ለተውጣጡ 175 ተማሪዎች የአዲሱ ትውልድ የሰብአዊ መብት ተሟጋቾች ስልጠና በሚል ሲሰጥ ቆይቷል። አቶ መንግስቱ አሰፋ በተቋሙ የፕሮጀክት ስራ አስኪያጅ ናቸው።
ካርድ ወይ ደግሞ የሴንተር ፎር አድቫንስመንት ኦፍ ራይትስ ኤንድ ዴሞክራሲ ከሚሰራቸው የመብት ተኮር እንቅስቃሴዎች አንዱ አካል ነው። ባለፈው አመት ነው የጀመርነው። ባለፈው ወደ 300 የሚጠጉ ልጆችን የሁለተኛ ደረጃ ተማሪዎችን አሰልጥነን በዚህ የስልጠና ሂደት ውስጥ የስልጠናው አጠቃላይ ሂደት የሰብአዊ መብቶችን አጠቃላይ ጽንሰ ሀሳብ እንዲገዱ የሚያደርግ ስልጠና ነው። አጠቃላይ ቤዚክ ሲሆኑ የሰብአዊ መብቶች አያያዝ፣ የሰብአዊ መብቶች ታሪካዊ አመጣጥ፣ የኢትዮጵያ ሁኔታና በአጠቃላይ የመሰረታዊ የሆኑ የሰብአዊ መብቶች ጥንሰ ሀሳቦች እንዲይዙ የሚደረግበት ስልጠና ነው ማለት ነው። ዋና ሀሳቡ እንግዲህ በኢትዮጵያ ውስጥ የሚገነባው ዲሞክራሲያዊ ስርዓት በሂደት ላይ እንዳለ ነው የምናስበው። በዚህ ስርዓት ግንባታ ውስጥ የሁሉንም ዜጎች ተሳታፊነት ለማረጋገጥ ሲባል የሚቀጥለው ትውልድ ደግሞ በዩኒቨርሲቲ ሳይገቡ ያንን ስልጠና እንዲያገኙና ግንዛቤውን እንዲጨብጡ ይደረጋል ማለት ነው። 400 አካባቢ ለሚሆኑ ተማሪዎች ዘንድሮ እንሰጣለን። እስካሁን ድረስ የሰጠነው አዲስ አበባ ውስጥ ብቻ ነው። በቅርቡ ደግሞ አዋሳ ጀምረናል። ሌሎች ከተሞች ላይ ይቀጥላል ማለት ነው ስልጠና።
በዚህ ስልጠና ላይ ተሳታፊ ከሆኑት ወጣቶች መካከል አንዱ የሆነው የካቲት 23 ትምህርት ቤት የ12ኛ ክፍል ተማሪ ሻምበል ነጋሽ ስልጠናው ከዚህ በፊት የማያውቃቸውን መብትና ግዴታዎችን እንዲገነዘብ እንዳደረገው ይገልጻል።
ያው በትምህርት ቤት ውስጥ እንደዚህ ስልጣኖች ይሰጡ ነበርና ግን እንደዚህ በሰፋትና በጥልቀት አልነበረም እስከዛሬ ይሰጥ ነበረው። እና በፊት ከሰለጠነው ተጨማሪ እውቀት እንድናገኝ ፍላጎታችን ታይቶ ካርድ ባዘጋጀ ዝግጅት ስልጠና ተሰጥቷል ማለት ነው። እስከ አሁን መብቶች የሚጣሱ ጥያቄዎች ስለሆነ ቢያንስ ምን ያህል መፍትሄ እናገኛለን ወይም የራሳችን እውቀታችን ጨምረን ሌላ ሰው መፍትሄ ባይሰጠን በራሳችን እንድንሟገት የሚያስችለን አማራጭ ስለሆነ እሱን ተጠቅሜያለሁ። እና ሲሰጥ የነበረው ስለ ሰብአዊ መብት ነው። መብትና ግዴታችንን በፊት አናውቅም ነበር። ስላላወቅነውም ይመስለኛል እስካሁን የብዙ ሰው መብትን ሲጋፋ የነበረው። እና ቢያንስ ከዚህ ስልጠና በኋላ እኛ ከራሳችን አውቀን የራሳችንን ማስጠበቅን የሌሎችንም መብት ማስጠበቅ እንድንችል አድርጎናል ማለት ነው።
ሻምበል በምሳሌ ያብራራል።
አሁን በእኛ ደረጃ ተለቅ ተለቅ ያለ የመብት መገፋት እና መጨቆን አልደረሰም። ቢያንስ ትምህርት ቤት ውስጥ የሚደረግ የመብት መገፋቶች ታችን አለማወቅና ግዴታችንም አለማወቅ ሁለቱን ለይተን የመጠቀም ችሎታ አልነበረንም። ቢያንስ ትምህርት ቤት ውስጥ ለምሳሌ አስተማሪ ቢጎል፣ የአስተማሪ ጥራት ቢቀንስ በፊት ላይ ዝም ብለን ነበር የምንቀበለው አለ። ምክንያቱም ሄደን ብንጠይቅ ወይ ልንባረር እንችላለን፣ ያን ፍራቻ ስላለብን ማለት ነው። አሁን ግን ቢያንስ መብታችንን ስንጠይቅ ምን አይነት ግዴታችንን ከኋላ አስከትለን መጠበቅ እንዳለብን አውቀን ቢያንስ መብታችን ተከብሮ የምንፈልገውን ነገር ጠይቀን ማግኘት እንችላለን ማለት ነው። ስለዚህ ያው መብት ጥሰቶች የጥያቄ ጠይቆ መልስ አለማግኘት እስከዚህ በፊት የእኛም አጠያየቅ እስተፋለሁ ላለሁ። ምክንያቱም እውቀቱ ግንዛቤ በደንብ ስላልነበረ የምንጠይቀው የእኛን መብት ብቻ እንጂ የሌላውን ያገናዘብ አልነበረም። ለምሳሌ አንድ መንገድ ላይ ከፖሊስ ይዘን ወይም ረብሻ ተፈጥሮ ለጥያቄ ቢወስደን ምን ያህል መብታችንን ሳናውቅ ዝም ብለን በእነሱ ባዘዙ ብቻ ነበር የሚሄደው። እንደዚህ አይነት መብት ጥሰቶች ይካሄዱ ነበር። ትዊተርስጥም እንደዛ እንደዚህ አይነት ብዙ የመማር ማስተማር ዘዴ የሚመጡ ችግሮች ዝም ብለን ነበር የምናልፋቸው። ምክንያቱም ሄደን ብንጠይቀው መጨቆን ይደረስብናል ብለን ስለምናስብ እንፈራ ነበር በፊት ማለት ነው። ከዚህ ስልጠና በኋላ ግን እንደማፈራ ላይ አንፈልገውን ጠይቀን እንደምናገኝ ተገንዝበናል። ይሄ አንዱ ጥቅሙ ነው። ግዴታም አናውቀውም ነበር እና በፊት ሄደን ወይ ለመጣላት ነው ወይ ደግሞ ዝም ብለን ለመቀመጥ ነበር። አሁን ከዚህ ስልጠና በኋላ ግን ሄደን የጎደለንን ጠይቀን የሰውንም ሳንነካ የራሳችን ተጠብቆ ግዴታችንም አብረን አስኬደን የተሻለ ለውጥ እንደምናመጣ እንዲሁም ሴቶችም በዚሁ ዙሪያ በደንብ የሚጠቀሙ ይመስለኛል።
ይህ ስልጠና ትኩረቱን በሴቶችና በልዩ ፍላጎት ላይ የሚያደረገ ሲሆን የዚህ ስልጠና ሌላኛዋ ተሳታፊ የሆነችው በረጲ አቤል ትምህርት ቤት የ12ኛ ክፍል ተማሪ አቢጋኤል ቶሎሳ ከሴቶች መብት ጋር ተያይዞ እጅግ ብዙ ነገሮችን ተገንዝቤያለሁ ትላለች።
በጣም አሪፍ ነገር ነበረ። እንዴት ሴቶች ከወንዶች ጋር እኩል እንደሆኑ፣ ራይታችንን እንዴት እንደምንጠቀም፣ ሲቪል ራይት እና ደግሞ ዓለም አቀፍ ህጎች ከኢትዮጵያ ህጎች ጋር እንዴት አንድ ላይ ሆነው እንደወጡ፣ ኢትዮጵያ ስለተስማማችባቸው ስምምነቶች ብዙ ተምረናል። እና ደግሞ መብቶቻችን ሁል ጊዜ ሊገደቡ የሚችሉ ነገሮች ናቸው እና ሊገደቡ የማይችሉትን ፈርስት ጀኔሬሽን ራይት ምናምን ብለን በደንብ አይተናል። ይህ ጠቅሞኛል። ስለመገደብ ምናምን አስቤ አላውቅም ነበር።
የካርድ የፕሮጀክት ስራ አስኪያጅ አቶ መንግስቱ ወጣቱ የሰብአዊ መብት ግንዛቤ ማዳበሩ በፖለቲካ ስነ ምህዳሩ ላይ ሰናይ የሆነ ውጤት ያመጣል ብለው እንደሚያስቡ ተናግረው ያሉትን ተግዳሮቶች እንዲያስረዳሉ።
እኛ የሰብአዊ መብቶች ግንዛቤ ማስጨበጫ ከምንሰራባቸው የእድሜ ክፍሎች አንዱ የወጣቱ እንቅስቃሴ ነው። በዩኒቨርሲቲም በሌሎች የእድሜ ክልል ያሉ ወጣቶችን ተደራሽ የምናደርግበት ስልጠናም ግንባታ የግንዛቤ መፍጠሪያ እንቅስቃሴዎች እና ፕሮጀክቶችን እንፈጽማለን። ሴቶችን የሚያጠቃልል ሌላ ሌሎች ፕሮግራሞች አሉ። የሚዲያ ተቋማት እንዲሁም ደግሞ ሌሎች ሲቪል ሶሳይቲዎች ወይ ደግሞ የማህበረሰብ ተኮር ድርጅቶችን መሰረት ያደረገ ሌሎች እንቅስቃሴዎች አሉ። ስለዚህ ሁሉን አቀፍ ነው ማለት ነው። ይሄ በተለይ የተሰጠው ስልጠና ደግሞ የወጣቶችና የሴቶችን የማብቃት እንቅስቃሴ ውስጥ አንዱ ክፍል ነው ማለት ነው። ዋና ሀሳቡ ወጣቱ እንግዲህ የሚቀጥለው ትውልድ ነው ብለን ነው የምናስበው። የዛሬው ትውልድ ነው። ስለዚህ በሰብአዊ መብቶች ዙሪያ ግንዛቤ ሊኖረው ይገባል። የአቅም ግንባታም ስራ ሊሰጣቸው ይገባል። ለዲሞክራሲያዊ ስርዓት ግንባታ ጥሩ ግብአት ነው ብለን ስለምናስብ ሁሉም ሰው ማወቅ አለበት ብለን ስለምናስብ፣ ስለዚህ የዲሞክራሲያዊ ስርዓት ግንባታ ሂደትን የሚያፋጥኑ እንቅስቃሴዎች ስንሰራ የዚህን መሰረት እየጣልን ነው ማለት ነው። ተግዳሮት እስካሁን ድረስ በተለየ መልኩ የምንጠቅሰው የለም። ነገር ግን እንግዲህ በእኛ ሀገር የፖለቲካ ሁኔታም የሚያደርሳቸው አንዳንድ ቻሌንጆች አሉ። ሰብአዊ መብት ደግሞ ኢትዮጵያ ውስጥ ሰፊ የሆነ እና ዲሞክራሲያዊ ስርዓትን ደግሞ ሰፊ የሆነ መሰረት እስካሁን ድረስ ስላልተጣለ ገና ጅምር ደረጃ ላይ ያለ ነገር ስለሆነ የግንዛቤ ችግሮች በየደረጃው ይገኛሉ ማለት ነው። በመንግስትም መንግስታዊ ባልሆኑም በሌሎችም ይገኛሉ። እንዲሁም ደግሞ ትራንስፖርት ከአዲስ አበባ ውጭ ወጥተን በምንሰራቸው ቦታዎች አንዳንድ ጊዜ የሴኩሪቲ ፍርሃት የሚኖርባቸው ይኖራሉ። ይህ በጣም ግልጽ በሆነ ሁኔታ የግጭት ቀጠና በሆኑ ክልሎች እና ዞኖች ውስጥ ማካሄድ አንችልም። ያው የሴኩሪቲ የጸጥታ ችግር ባለባቸው ማለት ነው። ማዳረስ ነበር የምንፈልገው እኛ። የአንዳንድ እንደ አንድ ቻሌንጅ የሚታይ ነገር ነው። ሌላው የግንዛቤ ችግር በየደረጃው የሚገኝ ነው። የመንግስት አካልም ሆነ መንግስታዊ ያልሆኑ አካላት የግንዛቤ ችግር ስላለ አንዳንድ ጊዜ ያ ነገር በተግዳሮት ሊወሰድ የሚችል ነው። ነገር አጠቃላይ አጠቃላይ ስራው ግን ሴት እየሄደ እንደሆነ ነው
አቶ መንግስቱ አሰፋ። በቀጣይ ይህን ስልጠና ከአዲስ አበባ ውጪ ለማስፋፋትም እቅድ ተይዞ እየተሰራ መሆኑን አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አሜሪካ ድምጽ ራዲዮ የሚተላለፈውን የጋቢና መሰናዷችንን ነው እየተከታተላችሁት ያላችሁ። ተከታዩ ደግሞ ሳምንታዊ የትምህርት ዘገባችን ነው። በ2015 የትምህርት ዘመን በኢትዮጵያ የተለያዩ አካባቢዎች ተጀምሯል። በኦሮሚያ ያለው ሁኔታ ምን ይመስላል የሚለውን የቃኘው ዘጋቢያችን ናኮር መልካ ከ8 ሚሊዮን በላይ ተማሪዎች መመዝገባቸውን የክልሉ ትምህርት ቢሮ እንደነገሩት ገልጾ ዘግቧል። ይህም ሆኖ በክልሉ የተለያዩ ዞኖችና ወረዳዎች ውስጥ የጸጥታ ችግር ምክንያት ልጆቻቸውን ያላስመዘገቡ ቤተሰቦች መኖራቸውንም የአሜሪካ ድምጽ በስልክ ያነጋገርናቸው ወላጆች ነግረውናል። ናኮር መልካ ተጨማሪ አለው።
የ2015 የመማር ማስተማር ሂደቱ ከተጀመረባቸው ቦታዎች አንዷ የምዕራብ ሸዋ ዋና ከተማ አምቦ ናት። የአሜሪካ ድምጽ ያነጋግራቸው የአምቦ መሰናዶ ትምህርት ቤት የ12ኛ ክፍል ተማሪዎች ተከታዩን ብለዋል።
ስሜ አዲስ አብዲሳ ይባላል። የምማረው አምቦ ፕሪፓራቶሪ ትምህርት ቤት ነው። ዛሬ ትምህርት ተጀምሯል። በጥሩ ሁኔታ አስተማሪዎችም ነበሩ። ደስ የሚለው እና በዚህ አመት አሪፍ እንደሚሆን ትምህርት እንደዛምኛል።
ሜቦ ብራታ አሜሪካና ግርማ ይረማ ብራታ ስረፍካ ለማፋ አምቦ ፕሪፓራቶሪዳ
ምርከና ግርማ ይባላለሁ። የአምቦ መሰናዶ ትምህርት ቤት ተማሪ ነኝ። ዛሬ በደማቅ ሁኔታ መማር ጀምረናል። ሁሉም ተማሪዎች እንዲሁም መምህራን መጥተዋል። እኛም የሚያስፈልገን ደብተርና ሌሎችንም አሟልተን መማር ጀምረናል። በሻዳ ቱሉ ይባላለሁ። የ12ኛ ክፍል ፈተና ለመውሰድ ዝግጅት ላይ ነን። ዛሬ በአምቦ መሰናዶ ትምህርት ቤት ትምህርት ተጀምሯል። መምህራንም ተማሪዎችን እያበረታቱ ይገኛሉ።
ተማሪዎቹ በ2015 ዓመተ ምህረት ስላላቸው ምኞትም እንዲው ገልጸዋል።
ባለፈው አመት ላይ ሁኔታው ትንሽ አስቸጋሪ ነበር፣ ግን በዚህ አመት ሁሉም ነገር ጥሩ ሆኖልን ያስተማሪ ክፍተትም ሳይኖር ትምህርታችንን በጥሩ ሁኔታ እንደምንማር ተስፋ አድርጋለሁ። አሁን ላይ እንደሰማሁት ተጨማሪ ኮርሶች የሚባሉ ነበሩና እኔም የሱ እድል ተቋዳሽ ስለሆንኩ በጣም ደስተኛ ነኝ።
የአምቦ መሰናዶ ትምህርት ቤት ርዕሰ መምህር አቶ ሰይፉ ጋዲስ አበበኩላቸው ዛሬ ጠዋት በትምህርት ቤታቸው የ2015 የመማር ማስተማር ሂደት የተጀመረበትን ሁኔታ አስረድተዋል።
አምና 2014 እንደሚያስፈልገው ሁኔታ ተማሪያችን መምህራችን ተዘጋጅቶ የሚያስፈልገውን ትምህርት ሰጥቶ በነጥባቸውም በጸባያቸውም የተሻለ ተማሪ ይዘን ነው ያለፍነው። ዘንድሮ ደግሞ ከዛ የተሻለ ተማሪ ለማያዝና ለማስተማር እቅድ አውጥተናል። የዘንድሮ አመት እንግዲህ ወደ 3560 ተማሪ ለመቀበል ዝግጅት አልገናን ፕላንም አውጥተናል። የኛ ተማሪዎች ከሌላ ትምህርት ቤት ለየት የሚያደርገው ትምህርት ቤታችን ብዙ ፋሲሊቲዎች አሉ። የራሱ የሆነ ላብራቶሪ አለው፣ ላይብረሪ አለው፣ ስፔስ አለው። በዚህ መሰረት የኛ ተማሪ ያለፈው አመት ፈተና የወሰደ 616 ነው ያመጣው፣ ከ700 አክሩቶናል። አሁን ደግሞ ያሉት ከዛ በላይ እንዲያመጡ ስራ እየተሰራ ነው። በዚህ ዝግጅት ዛሬ ትምህርት ተጀምሯል። ኮሚቴው ከቢሮ የተወከለ ሰው ባለ አስተማሪዎች ባሉበት ቺቦ በማብራት የ2015ን የትምህርት ዘመን በቆንጆ ሁኔታ ጀምረናል ማለት ነው።
አቶ ሰይፉ በ2014 ዓ.ም 3697 ተማሪዎችን ተቀብለው ሲያስተምሩ መቆየታቸውን በመጠቆም 137 ተማሪዎች ትምህርታቸውን በተለያዩ ምክንያቶች ማቋረጣቸውን ገልጸዋል። ዘንድሮ ይሄንን ለመቀነስ እንደሚሰሩ ማስተዋቀዋል።
የሚያቋርጡበት ሁኔታ ቤተሰብ ከዚህ በስራው በመቀየር ፍላጎት በማጣት ችግር በአንዳንድ ነገር አለ። እሱን ለመቀነስ ደግሞ ከአምናው የበለጠ ወደ 1% የሚሆኑ አቋርጦ ነበረ። እንዳያቋርጡ አሁን ደግሞ ስራ እየተሰራበት ነው። በችግር ምክንያት የሚያቋርጡትን በመርዳት ትምህርታቸውን እንዳያቋርጡ በማድረግ ፍላጎት ማጣት ደግሞ ከቤተሰብና ከልጆቹ ጋር በመማከር ፍላጎታቸው የሚሟላበትን ነገር በማድረግ ትምህርታቸውን እንዲቀጥሉ እየሰራ ነው።
በኦሮሚያ ክልል በዘንድሮ የትምህርት ዘመን ከ11 ሚሊዮን በላይ ተማሪዎች በትምህርት ገበታ ላይ እንዲገኙ ለማድረግ ታቅዶ እንደነበር የክልሉ ትምህርት ቢሮ አስታውቋል። እስካሁን የተመዘገቡት ተማሪዎች 8 ሚሊዮን መሆናቸውንም ቢሮው አመልክቷል። በኦሮሚያ ክልል የአመቱ ትምህርት መጀመሩን ያበሰሩት የቢሮ ኃላፊ ዶክተር ቶላ በሪሶ በተለያዩ ምክንያቶች እስካሁን ያልተመዘገቡ ተማሪዎች እስከ መስከረም 13 2015 ዓ.ም ድረስ እንዲመዘገቡ ጊዜው መራዘሙን ገልጸዋል። በኦሮሚያ ክልል የተለያዩ ዞኖች ውስጥ በተፈጠረው የጸጥታ ችግርና በድርቅ ምክንያት በ2014 የትምህርት ዘመን ከ10 ሚሊዮን በላይ ተማሪዎች ውስጥ ወደ 6% የሚጠጉት ከትምህርት ገበታቸው ውጪ መሆናቸውን ትምህርት ቢሮው ገልጿል። በጸጥታ ችግር ሳቢያ በክልሉ 3046 የሚሆኑ ተማሪዎች የ8ኛ ክፍል አገር አቀፍ ፈተና ሳይፈተኑ ቀርተዋል ያሉት የኦሮሚያ ክልል ትምህርት ቢሮ አማካሪ አቶ ኢፍሬም ተሰማ እነዚህ ተማሪዎች ዘንድሮ ለፈተና ይቀመጣሉ ሲሉ ተናግረዋል።
ያልጀመሩ የሉም፣ ግን ተቋርጦባቸው እንደገና ሲማሩ የነበሩ አሉ። ክረምቱንም ሌሎች ትምህርት ቤቶች ተዘግተው ወደ እረፍት ሲሄዱ እነሱ ክረምቱን ሲማሩ የከረሙ፣ ለምሳሌ በጊ ቆንዳላ የሚባሉ አካባቢ ክረምቱን ሲማሩ ነው የነበረው። በየጊዜው መስተጓጎል አለ። በዚህ አካባቢ የ8ኛ ክፍል ፈተና መፈተን አልቻሉም። በዚሁ አጋጣሚ እንዲሁ ምስራቅ ወለጋ አካባቢ ሊሙ ወረዳ ሀሮ ሊሙ አካባቢም እንዲሁ ተማሪዎች ትምህርታቸውን ጨርሰዋል፣ አጠናቋል፣ ግን ፈተና ሄደው ሊፈተኑ ስሉ እንዳይሄዱ ተደርጓል። እና ለእነዚህ የሁለተኛ ፕላን ቢ ፕሮግራም ተይዞላቸው ልክ ትምህርታቸውን ሲጨርሱ ከነዚህ ጋር እንደሚፈተኑ ፕሮግራሙ ተይዞ ነው ያለው ማለት ነው።
የዘንድሮን የትምህርት ዘመን በተመለከተ ያነጋገርናቸው የጸጥታ ችግር ባለባቸው የክልሉ አካባቢዎች የሚኖሩ አንዳንድ ወላጆችና መምህራን ተማሪዎችን ወደ ትምህርት ቤት መላክ አስቸጋሪ መሆኑን ገልጸዋል። ስማቸው እንዲገለጽ ያልፈቀዱ የምስራቅ ወለጋ ሀሮ ሊሙ ወረዳ ነዋሪ አባት ይህንኑ ነው የሚናገሩት።
አሁን ስለ ትምህርት ቤት እንዴት ይታሰባል? እንዴት ነው የምልካቸው? ቤት በኩል አልፎ ነው የሚሄዱት። ወጥቶ መግባት ራሱ ከባድ ነው። ቤት ውስጥ ራሱ መኖር ከባድ ሆኗል። አሁን ትምህርት ቤት አለ ብትይ በወረዳ ከተሞች አካባቢ እንጂ በየቀበሌው የለም። ከዚህ ቀደም በየቀበሌው ትምህርት ቤቶች ነበሩ። ሁለተኛ ደረጃ ትምህርት ቤት ራሱ ነበረ። አሁን ግን ወረዳ ከተሞች ላይ ብቻ ነው። አምናም ጥር አካባቢ ነው ትምህርት የጀመሩት። አነስተኛ ቁጥር ያላቸው ተማሪዎች ናቸው የተማሩት። ዘንድሮ ግን ከባድ ነው። ማስተማር ከተቻለም በወረዳ ከተማ አካባቢ ያሉትን እንጂ በየገጠር ቀበሌ ያሉትን ማስተማር አይታሰብም።
የኦሮሚያ ትምህርት ቢሮ አማካሪ አቶ ኢፍሬም ተሰማ በበኩላቸው የጸጥታ ችግር በትምህርት ላይ ያሳደረውን ተጽዕኖ ገልጸዋል። ተጽዕኖን ለመቀነስ እየተደረገ ነው ያሉትን ጥረትም አብራርተዋል።
እንደሚታወቀው ብዙ ትምህርት ቤቶች በሰላም እጦቱ ተወሰኑ ዞኖች እና አካባቢዎች ትምህርት ቤቶች ተጎድተዋል፣ ተቃጥለዋል፣ ንብረት ወድሞበታል እና ይህንን ሪፖርት አድርገናል እንደ ሀገር። በአካባቢውም ህዝብ ደግሞ እየተጠገኑ እየተሟሉ ያሉ አሉ። ግን ይህ ሁሉ አቆመንም ትምርቱ የግድ ባለው ሁኔታ ውስጥ ሆነን ከነ ችግሩም መካሄድ አለበትና እንግዲህ ተማሪዎችን መተው እንዲመዘገቡ ባለው መዋቅር ሁሉ በአስተዳደር መዋቅር በትምርት መዋቅር ሁሉ ህዝቡን እየተሰቀስን ነው።
በኦሮሚያ ክልል በተለያዩ ዞኖች በጸጥታ ችግር ምክንያት ከ1000 በላይ ትምርት ቤቶች መውደማቸውን አቶ ኤፍሬም ገልጸዋል። አቶ ኤፍሬም በድጋሚ እየተሰሩ መሆኑንም ነው የተከሱት። በክልሉ በዘንድሮ የትምርት ዘመን ከ7.5 ሚሊዮን በላይ ተማሪዎች በትምርት ቤት ውስጥ በሚሰጠው የምገባ አገልግሎት ተጠቃሚ እንደሚሆኑ ማስተዋቀዋል። በኢትዮጵያ በጸጥታ ችግር በድርቅና በጎርፍ ምክንያት ወደ 3 ሚሊዮን ታዳጊዎች ከትምርት ገበታ ውጪ መሆናቸውን በቅርቡ ይፋ የተደረገ የተባበሩት መንግስታት ድርጅት መረጃ አመልክቷል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ዘገባው እናመሰግናለን። እናንተስ በየአካባቢያችሁ ያለው የትምህርት አጀማመር ምን ይመስላል? አስተያየቶቻችሁን በፌስቡክ @voaamharikና በትዊተር #voaamharik ላይ አጋሩን። ተከታዩ ዘገባ ደግሞ ወደ ጋና ነው የሚወስደን። በጤና ሳይንስ ምርምር ውስጥ በሚካሄዱ ብዙ ጥናቶች አፍሪካውያንን እንደሚዘነጉና አብዛኞቹ የሕክምና ውጤቶችም ምዕራባውያን ላይ የተሰሩ ወይም በውጤታቸው ለዛ ያደላ እንደሆኑ ያሳያሉ። በቅርቡ በጋና የካንሰር ምርምሮችን በሀገሪቱ ማካሄድ እንዲችሉና ምርምሮቹም አፍሪካዊና አፍሪካ አሜሪካውያንን በማካተት የተሻሉ ህክምናዎችን ማዳበር እንዲቻል እየተሰራ ይገኛል። ስለ ጉዳዩ ለመረዳት በጋና የሚገኘው ይህንን የምርምር ማዕከል የአሜሪካ ድምጽ ዘጋቢዎች ጎብኝተውታል። ሀብታሙ ስዩም እንደሚከተለው ያቀርባል።
የማቲቺ ባዮቴክ በጋና አክራ የሚገኝ የጤና ምርምር ማዕከል ነው። በተቋሙ ውስጥ የአካልና ህዋስ ምርመራ ባለሙያ የሆኑት ካፋይ አካፖ በተሙከራው በአፍሪካ ውስጥ የሚደረጉ የካንሰር ጥናቶችን ለዘላለም ይቀይራል ብለው ያስባሉ።
ምንም እንኳን የጡት ካንሰርን በተመለከተ በመላው ዓለም መጠነ ሰፊ ምርምር ቢደረግም በምርምሩ ውስጥ ከተካተቱት መካከል አብዛኞቹ አፍሪካዊ ዓለም መሆናቸው ግን ሐቅ ነው። በዓለም ላይ የተደረጉ ያንዳንዶቹ ጥናቶች ብንመለከት የተወሰኑት ብቻ ናቸው አፍሪካዊ። ይሄ በበኩሉ በአፍሪካውያን አሜሪካውያን እና የአፍሪካ መሰረት ባላቸው ህዝቦች ዘንድ ተጽዕኖ ያሳድራል። ለዚያ ነው ይሄ ድርጅት በእጅጉ ጠቃሚ የሚሆነው። ካለ መሰል ጥናት አፍሪካውያንና የጡት ካንሰርን ግንኙነት የተመለከተ በቂ መረጃ ማግኘት ይከብዳል። አብዛኛው ስለ ነጭ ህዝቦች እንጂ ስለ አፍሪካውያን የሚገልጽ አይደለም።
ካንሰርን በተመለከተ አፍሪካ ውስጥ ትክክለኛ መረጃ ፈልጎ ማግኘት በጣም አስቸጋሪ ነው። የዩናይትድ ስቴትስ የጤናና ሰብአዊ አገልግሎት ከዘረመል ተኮር ምርመራ ተሳታፊዎች መካከል 2% ብቻ አፍሪካዊ ዘር እንዳላቸው ይጠቁማል።
ይማቺ ካንሰር ላይ ያተኮረበት ምክንያት አፍሪካ ውስጥ ካንሰርን በተመለከተ እየሰራ የሚገኝ ተቋም ባለመኖሩ ነው። አብዛኞቹ ምርምሮች የሚያተኩሩት በተላላፊ በሽታዎች ላይ ነው። በዓለም ላይ ፈጣኑ የካንሰር ተጋላጭነት የሚታይባት ከካንሰር ጋር በተያያዘ ከፍተኛ የሞት መጠን ከተመዘገበባቸው የዓለም ስፍራዎች መካከል አንዷ አፍሪካ ናት። ኤችአይቪ እና ወባ ችግር የሆኑትን ያህል ካንሰር ከሌሎች ችግሮች በበለጠ እያደገ የሚገኝ ትልቅ ችግር ነው። እንደ አዲስ ድርጅት በእጅጉ አስፈላጊ በሆነ ብቻ ሳይሆን ብዙም ባልተሄደበት መስክ ላይ ማተኮር እንፈልጋለን።
ጋናውያኑ የማቲቺ ድርጅት መስራቾች የሞለኪውላር ትንታኔና የካንሰር ጥናትን ማድረግ የሚችል ቤተሙከራ ወቅረዋል። ለአፍሪካውያንና ለአፍሪካ ገዩራን ወይንም ዲያስፖራዎች የካንሰር ተጠቂዎች ፍቱን መድኃኒት ለማበልጸግ የሚረዳ መረጃ እንደሚያሰባስብም ተነግረዋል። ዶክተር ኢማኑኤል ኦሞካ የህክምና ምርምር ጉዳዮች ኃላፊ ናቸው።
ሁል ጊዜ የካንሰር ህክምና የሚሰጠው በክሊኒክ ውስጥ ብቻ አይደለም፣ በቤተሙከራ ውስጥም ጭምር እንጂ። አብዛኞቹ ህክምናዎች የሚጀምሩት በቤተሙከራ ጠረጴዛዎች ላይ ነው። ፈውስ ለማግኘት ለአፍሪካና አፍሪካውያን መድህን ለማግኘት መፍጠን ካለብን መጀመሪያ ያለብን ከዚህ ስፍራ ነው።
ድርጅቱ ሰዎች ሂውማን ፓፒሎማ ቫይረስን ለመመርመር የሚረዳቸው የምርመራ ጥቅሎችንም ያዘጋጃል። በዚህ ቫይረስ መጠቃት የጉበትና ማህፀን ጫፍ ካንሰር ተጋላጭነትን ይጨምራል። የአሜሪካ ካንሰር ማህበረሰብ የተባለው ተቋም በዓለም ላይ በማህፀን ጫፍ ካንሰር ምክንያት ከተመዘገበው የሞት ቁጥር 1/3 በአፍሪካ ውስጥ እንደተከሰተ ይጠቁማል።
ቪኦኤ በአሜሪካ ድምጽ ራዲዮ እየተዘጋጀ በየለቱ ከሰኞ እስከ እሁድ ከምሽቱ 2 ሰዓት ላይ ወደ እናንተ የሚደርስ በወጣቶች ላይ ያተኮረ መሰናዷችን ነው። ፕሮግራማችን ከ መደበኛው ሬዲዮ ሬዲዮ በቲቪ ፕሮግራማችን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ ይተላለፋል። ብዙዎችን እንድትከታተሉን እንጋብዛለን። አሁን ወደ ተከታዩ መሰናዶ ነው የምናልፈው። አፍሪካ የእንግሊዟን ዳግማዊት ንግስት ኤልሳቤጥ ህልፈት በመታሰብበት ጊዜ በተለይ ኬንያውያን የሚያስታውሱት ታሪክ አለ። እንደ አውሮፓውያን አቆጣጠር በ1952 ኤልሳቤጥ ለልዕልት ሳሉ ኬንያን እየጎበኙ ሳሉ ነበር የመንገሳቸውን ዜና የሰሙትና ወደ አገራቸው የተመለሱት። ተንታኞች ንግስት ኤልሳቤጥ የብሪታንያ ቅኝ አገዛዝና ብዝበዛ እንዲያከትም ያገዙበትን መንገድ ይመለከታሉ። ይሁን እንጂ ከነገስታቱ ጋር የነበረው ግንኙነት እንደገና የታደሰና የተሻሻለ ቢሆንም የቅኝ አገዛዝ ፍርሃት ወይም ኮሎኒያሊዝም የረጅም ጊዜ ጣባሳ ጥሎ ማለፉን ዘገባዎች ያመለክታሉ። ቱማ ማጅንጋ ከናይሮቢ ያደረሰን ዘገባ ደረጃ ደስታ ያቀርባል።
ኬንያን በመጎብኘት ላይ እንዳሉ ንግስትነቱን የተቀዳጁት ዳግማዊት ንግስት ኤልሳቤጥ ለአፍሪካ የመጨረሻ የቅኝ ግዛት ዘመን ንግስት ሆነዋል። ኤልሳቤጥ የነገሱት በቅኝ ግዛትነት የተያዙት የአፍሪካ አገሮች ነጻ ለመውጣት ድምጻቸውን ከፍ አድርገው ያሰሙ የነበረበት ጊዜ ነበርና ንግስቲቱ የአገራቸው የቅኝ ግዛት ዘመን ያከተመበትንም ሂደት ይከታተሉም ነበር። መቻሪያ ሙነኔ በናይሮቢ የዩናይትድ ስቴትስ ዓለም አቀፍ ዩኒቨርሲቲ በአፍሪካ መምህር ናቸው።
adjust to the reality
እኔ በግሌ ለሰባት አመታት መታሰሬን አልዘነጋውም። ከአባቴ ጋር አንድ ላይ መታሰሬን ልረሳው አልችልም። ልጆቼን ለሰባት አመታት ያለ ምግብ ያለ ትምህርት ትቻቸው እንደነበር አልረሳውም። ያንን መቼም የምረሳው ነገር አይደለም።
በአንዳንድ አፍሪካውያን የእንግሊዝ ቅኝ አገዛዝና ብዝበዛም የአንድ ሳንቲም ሁለት ገጽ ማለት ነው። እናም ንግስቲቱ የእንግሊዝ ጥቅም አስጠባቂ እንደመሆናቸው በዚያ ዘመን ለተፈጸሙ ግፎችና በደሎች ንግስቲቱን ተጠያቂ ያደርጋሉ። ማው ማው ጦርነት አርበኞች ማህበር ዋና ጸሐፊ ጂቱ ዋ ካሃንገሪ ለኬንያ ነጻነት በተካሄደው በዚያ ጦርነት ጊዜ ታስረው ነበር።
I personally will not forget that I was incarcerated.
ንግስቲቱ ለብዙ ሰዎች ብዙ ነገር ናቸው። ቅኝ አገዛዙ ዘመን ሲታሰብ የቅኝ ግዛቱ እኩይ ነገሮች ሁሉ ምልክት ነበሩ። በነጻነቱ ዘመን ራሳቸውን ወደ ተወዳጅነት መሪ መቀየር የቻሉ ሰው ናቸው። እንደ ሰው በጣም ተወዳጅ ሴት ነበሩ።
የግዛት ቅኝ ገዥነት ካለፉት 10 አመታት በኋላ እንግሊዝ በአፍሪካ የነበራት የአገዛዝ ትዝታዎች ደብዝዘዋል። ሰዎች ስለ ንግስቲቱ ያላቸው አመለካከት ተቀይሯል። አሁንም ፕሮፌሰር ማቻሪያ ሙነኔ ንግስት ኤልሳቤጥ አፍሪካ ውስጥ በበርካቶቹ የሚደነቁና እንደ አራያ የሚታዩ ነበሩ። የሳቸውን ሞት አስመልክቶ አንዳንዶቹ ከተናገሯቸው ውስጥ ቤኔዲክት ያርቲ ከጋና፣ ሶፊያ ኢማኑኤል ከደቡብ አፍሪካ እንዲሁም ተንዴ ካማሊ ከናይጄሪያ የተናገሩት ይገኙበታል። ቤኔዲክት ያርቲ ከጋና የተናገሩትን እናስቀድም።
ተተውት የሄዱት መልካም ስራ ስማቸውን በመጪው ትውልድ ልብ ውስጥ እንዲኖር ያደርጋል።
እኚህ ደግሞ ከደቡብ አፍሪካ ሶፊያ ኢማኑኤል ናቸው።
ለኔ በቃ በጣም አሳዛኝ ነገር ነው። በእርግጥ የግሌ ሀዘን አድርጌ እወስዳለሁ ማለት አልችልም፣ ግን ለዓለም ህዝብና በተለይም ለእንግሊዝ በጣም አሳዛኝ ነገር ነው።
ከናይጄሪያ ቴንዴ ካምሊም ይህን ተናግረዋል።
ይህን ያህል ዘመን የኖረ ሌላ መሪ ስለመኖሩ ሰምቼ አላውቅም። ስለዚህ አሁን ይሄ መድረሱም ሁሉም ሰው መጨረሻ ያለው ስለሆነ ብቻ ነው ማለት ነው።
ተንታኞች ዳግማዊት ንግስት ኤልሳቤጥ ተተውት ከሄዱት ትልቁ ስራ የጋራ ብልጽግና ወይም ኮመንዌልዝ የተባለውን መመስረታቸው መሆኑን ይናገራሉ። ከንግስቲቱ ሞት በኋላ የሳቸውን ስራ የማስቀጠሉ ኃላፊነት በሳንሳዊ ንጉስ ቻርልስ ተከሻ ላይ ወድቋል።
ለምሽቱ ያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ኤልያስ አስማረ ጋር ሳስተናግዳችሁ አመሻችሁ ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ ደህና እደሩ።